የዩናይትድ ስቴትስ መንግስት መዘጋት ምንድን ነው? ለምን?
የዩናይትድ ስቴትስ መንግስት ባካተመው የፖለቲካ መፋጠጥና በዚህ ዘመን በጀት መንጠፍ ምክንያት ለ35 ቀናት ከተዘጋ በኋላ ባለፈው አርብ ምሽት ተከፍቷል። ለመሆኑ የዚህ መንግስት የመዝጋት አባዜ ለዩናይትድ ስቴትስ ምንድን ነው? ለምን የዩናይትድ ስቴትስ ፈልጥስ ሆነ? ጥቅምና ጉዳት ይኖረው ይሆን? የመዘጋቱን ዳራ ይዘትና መዘዝ በተከታዩ ዘገባ ያካተተው ሰለሞን አባተ ለግምገማ የኦሃዮ ዩኒቨርሲቲውን የፖለቲካ ሳይንስ ፕሮፌሰር ዶክተር ብሩክ ኃይሉን ጋብዟል። ወደ ዘገባው።
እነዚህ ሰዎች ተናንቀዋል፣ ተፋጠዋል፣ ግብግብ ላይ ናቸው። ለፕሬዚደንት ዶናልድ ትራምፕ ይህ በሜክሲኮና በዩናይትድ ስቴትስ ወሰን ላይ የግንብ አጥር የማቆም ጉዳይ የምረጡኝ ዘመቻቸው አማካይ ቃል ነበር። ግንቡን አቆማለሁ ያሉ ጊዜ ከደጋፊዎቻቸው ይወጣ የነበረው ጩኸት ልክ አልነበረውም።
We're going to build the wall. We have no choice. We have no choice.
ይገንባ። ራሳቸው ትራምፕም የተቀላቀሉበት ጩኸት ነበር። ይህ ሐሳብ ግን ለዲሞክራቶቹና ከራሳቸው ሪፐብሊካን ፓርቲም ለብዙዎቹ የሚመች ወይም የሚጥም አልነበረም። ባለፉት 2 ዓመታት ሪፐብሊካን ፓርቲው የሕዝብ ተወካዮች ምክር ቤቱን ሁለቱንም ክንፎች፣ የሕግ መምሪያውንም የሕግ መወሰኛውንም ተቆጣጥሮ ነበር። ያኔ ዛሬ ትንቅንቅ ውስጥ የገቡበትን ግንቡን የማቆም በጀት ማጽደቅ በቻሉ ነበር። አሁን በጀት አጽዳቂውን የሕግ መምሪያ የተቆጣጠሩት ዲሞክራቶቹ ናቸው። የሕግ መወሰኛ ምክር ቤቱ የህዳጣኑ መሪ ሴናተር ቻክ ሹመር ዲሞክራት ምርጫ መዘዝ አለው፣ የአሜሪካ ሕዝብ ድምጽ ነው ሲሉ ለፕሬዚዳንቱ ማስታወሻ ቢጤ ለማሰማት ሞክረዋል። በቅርቡ
This is not the way to govern, to pound your fist on the table and cause damage to millions of people.
ሀገር ማስተዳደር እንዲህ አይደለም። ቡጢ ጨብጠህ ጠረጴዛ እየደበደብክ እኔ ያልኩት ካልሆነ እያልክ ለሚሊዮኖች መጎዳት ምክንያት መሆን አይደለም። ህገ መንግስቱ እንዲህ አይደለም። ምርጫዎች መዘዝ እንዳላቸው ይታወቃል። ሪፐብሊካኑ የህግ መምሪያውንም የህግ መወሰኛውንም ተቆጣጥረው በነበሩበት ጊዜ እንኳን ፕሬዝዳንቱ ይህንን ግንብ የማቆም ሐሳባቸውን ማጸደቅ አልቻሉም። ምክንያቱም መጥፎ ሐሳብ መሆኑን እንደራሴዎቹ ያውቁ ስለነበረ ነው። አሁን ታዲያ ምንም እንኳን ፕሬዝዳንቱ ባለፈው ምርጫ የህዝብ ይሁንታ ተነፍገው የተወካዮች ምክር ቤቱን ከእንግዲህ ባይቆጣጠሩትም መንግስቱን ዘግተውታል።
መንግስቱ በሀገሪቱ ታሪክ ታይቶ ለማይታወቅ 35 ቀናት ተዘግቶ ከ800,000 በላይ የሚሆኑ ሰራተኞቹ አንድም ያለክፍያ ከስራ ውጪ እንዲሆኑ አንድም ሳይከፈላቸው እየሰሩ እንዲቆዩ ሆነ። በርግጥ በ35ኛው ቀን ፕሬዝዳንቱ ባወጡትና ያ መዘጋት ለጊዜው እንዲቋረጥ ባደረጉበት ውሳኔ ለሁሉም ሰራተኛ የተዘለሉ 2 ደሞዞቹ እንዲከፈል አዘው ክፍያዎቹ እየተፈጸሙ ናቸው። ይሁን እንጂ ትንቅንቁ ገና አላበቃም። መንግስቱ የተከፈተው ለድርድሮች እድል ለመስጠት ሲባል ለ3 ሳምንታት ብቻ ነበር። መንግስቱን እስከፊታችን የካቲት 8 የሚያቆየው በጀት በሁለቱም ፓርቲዎች እንደራሴዎች ጸድቆ ነው የተከፈተው። መንግስት በከፊል የተዘጋው ሀገሪቱ ገንዘብ አጥታ አይደለም። ለግንቡ ማቆሚያ የሚውል የ5.7 ቢሊዮን ዶላር ካላካተተ የምትልኩልኝን ማንኛውንም በጀት አልቀበልም ሲሉ ፕሬዚደንቱ የዓመቱን በጀት ውድቅ በማድረጋቸው እንጂ። ያኔ ታህሳስ 13 ላይ ያለፈው ዓመት በጀት ሲነጥፍ መንግስቱ በከፊል ተዘጋ። ምንም እንኳ በዝጉ ዘመን ፕሬዚደንቱ ብዙ የመደራደሪያ ጥያቄዎችን ቢያነሱም አዲሲቱ የተወካዮች ምክር ቤቱ አፈ ጉባኤ ናንሲ ፔሎሲ ዴሞክራት አንድም መንግስቱን ሳትከፍት አንነጋገርም አሏቸው። በሌላ በኩል ደግሞ ፕሬዚደንቱ ባለፈው ጥር 21 ለተወካዮች ምክር ቤቱ ጥምር ጉባኤና ለህዝባቸውም ሊያደርጉ ይጠበቁ ለነበሩት ዓመታዊ ንግግር ፔሎሲ ግብዣ አልክም አሉና ቁርጠኛ አቋም ያዙ። በሌላም በኩል የሀገሪቱ የአየር ትራፊክና ሌሎችም እንቅስቃሴዎቿ ቀስ በቀስ እየተሽመደመዱ በመምጣታቸው ከደሞዝ እስከ ደሞዝ የሚኖረውም አሜሪካዊ የመንግሥት ሠራተኛ ሮሮና ጩኸት እያየለ በመምጣቱ ከደሞዝ መቆም ጋር ተያይዞም ተዛማች የሆኑ መዘዞችና እክሎች በሌሎችም ትናንሽ ንግዶችና መሠረታዊ የሆኑ የጤና የትራንስፖርትና ሌሎችም አገልግሎቶች ላይ አሳሳቢ እየሆኑ የመጡ ችግሮች እየተገጠገጡና እየተደራረቡ በማየላቸው ፕሬዚደንት ትራምፕ መንግስቱን ለጊዜው ከፍተውታል። እስከ የካቲት 8 እንግዲህ የቀሩት 12 ቀናት ብቻ ቢሆኑም ሁለቱም ወገኖች ከአቋሞቻቸው ፍንክች ያሉ አይመስልም። ፕሬዚደንቱ አጥራቆማለሁ 5.7 ቢሊዮን ዶላር እፈልጋለሁ እንዳሉ ነው።
Once that was the committee will come back. And if they don't have a wall, I don't even want to waste my time reading what they have.
የካቲት 8 ወይም ፌብሩዋሪ 15 ላይ ኮሚቴው ይመለሳል። ግንቡን ካላከተቱ የሚያቀርቡልኝን በማንበብ ጊዜን አላጠፋም። ምክንያቱም ጊዜን ማባከን ነው። ምክንያቱም ለሀገራችን ጸጥታና ደህንነት የሚሰራው ብቸኛ ነገር የግንብ አጥር ነው።
አፈጉባኤቱ ደግሞ በሌሎች የወሰን ጥበቃ ዘዴዎች ላይ የሚውል ካልሆነ ስለ አጥር እንዳይታሰብ ብለዋል።
በሕግ ውስጥ የግንብ ማሰሪያ ገንዘብ የሚባል ነገር አይኖርም። ይሁን እንጂ ቴክኖሎጂ አንዳንድ የመሰረተ ልማት አውታሮች የሚያስፈልጓቸውን የመግቢያ ኬላዎች አንዳንድ አካባቢዎችን በተመለከተ ሐሳብ ካላቸው እሺ በርከት ያሉ የመግቢያ ኬላዎች እንዲኖሩን እንፈልጋለን። መንገዶች እንዲኖሩን እንፈልጋለን። ይሄ የድርድሩ አካል ነው።
እና መጨረሻው ምን ይሆን? የኦሃዮ ዩኒቨርሲቲው የፖለቲካ ሳይንስ ፕሮፌሰር ብሩክ ኃይሉ ዘንድ ደወልኩና ይሄ ነገር ምን ይመስልዎታል አልኳቸው። ደሞ ከሳምንት በኋላ ሌላ መዘጋት ውስጥ ልንገባ ይሆን?
ፖሲቢሊቲው ሁኔታው አለ። ሁኔታው አለ። ይሄን ማለት የሚያስችለኝ ምንድነው? እንግዲህ ሻገር 45ኛው ፕሬዝዳንት ላይ ናት። ህገ መንግስቱ የሚፈጠውን ስልጣን 45ቱም 44ቱም ተረክቦ አስተላልፎ ሄደዋል። አሁን 45ኛው ላይ ያለ ነው። እንግዲህ ከሰው ሰው ደግሞ ካያዝ ይቀደዳል የሚባለው ከሰው ከሰው ይለያያል። አሁን አሜሪካ እዚህ ፕሬዝዳንት ሆኖ ይኸው 2 ዓመት የጨረሱና 2 ዓመት የሚቀራቸው ዶናልድ ትራምፕ የተለዩ ፕሬዝዳንት ናቸው። በአሜሪካ ታሪክ እንዲህ አይነት ፕሬዝዳንት በግለሰብ ደረጃ የሰው ልጅ ስብዕና ምን ያህል ከፖለቲካ ስልጣን ጋር ሲገናኝ ምን ያህል ነገሮችን እንደሚያሳምር ወይም እንደሚያበላሽ እሳቸው ትልቅ ምሳሌ ናቸው። እና ይሄ ሁሉ የእልህ አካሄድ እኔ አቃለሁ አካሄድን የመሰለ የሱ ውጤት ነው። መንግስትና አሜሪካን መንግስትን የሚያህል ነገር ወደ መዘጋት ያደረሰው ለማለት ነው። ምክንያቱም አቶ ሰለሞን የአሜሪካ መንግስት ይዘጋ ሆነ የመጀመሪያ ጊዜ አይደለም። ሮናልድ ሬጋን ጊዜም ሁለቴ ተዘግቷል። በክሊንተን ጊዜም ተዘግቷል። ኦባማንም ሪፐብሊካኑ ሲቃወሙት ፕሬዚደንት ሮማንም ማነው ኦባማንም ለ13 ቀን ተዘግቶ ጉድ ተብሎ ነበረ። ግን የሚያሳየው ኦባማ እንኳን ተዘግቶ ሳይዘጋ ከኮንግረስ ዶሚኔት ካደረጉት ሪፐብሊካኖች ጋር እጅ ለእጅ ተያይዞ ችግሩን ለመፍታት ይሰራ ነበር። በአንጻሩ ግን ፕሬዚደንት ትራምፕ እንዳየ ነው የችግሩ አካል ሆነው እንዲሁም ቀዳሚ ሆነው ያዘጉ። አሁንም ለጥያቄ እንግዲህ ለመመለስ ነው እቺን 15 ቀንም በኋላ ለመዝጋት ወደ ኋላ አይደለም ምንም እንትን የሚመለሰ ነገር የለም ብለው ካሁን ያስራሩ ነው። እና ነጥቤ ምንድነው ማጠንጠኛው የግለሰቦች ጠባይ ሁሉ ፖለቲካ ስልጣን ጋር ሲገናኝ ወይ ጀነራል ይከራል ወይ ላላል ወይ ደግሞ ሰማ ያለው እና ልቦን ያለው ደግሞ ስልጣን ላይ ፕሬዝዳንት ሲሆን ደግሞ ችግርን ለመፍታት ያቃያ ነገር ያቃቅ ቀለል ያደርገዋል ማለት ነው። እና ጥያቄ ለመመለስ ቢዘጋ አይደንቀኝም። ሰውየው ካሁኑ ፕሬዝዳንቱ እየፎከሩ ናቸው። በዚህ አቋማቸው ግትር አቋማቸው ቀጥለውበታል። ሃይ ቢባሉም በራሳቸው ፓርቲም ሆነ በፓብሊክ በሚዲያም ሆነ በመሁራኖች በመሳሰለው ሁሉ የመስማት ፍላጎት ያላቸው አይመስልም። እሳቸው አንድ አጀንዳ ያላቸው ይህንን ግንብ ሜክሲኮ አሰራለ ብሎ የተነሱበትን ዓላማ ለሱ ገንዘብ ካልተመደበልኝ አሁንም መልሼ አዘጋለሁ ነው የሚሉት። ግን ቅድም እንዳነሳው ኔልስ ማን ነው ናንሲ ፔሎሲን የመሰለ የሴት አንበሳ ገጥሟቸዋል። ይሄን ለማለት ሚዳዳይ ለምንድን ነው በጣም ጽኑ በሆነ አቋም አንተ ፕሬዝዳንት ነህ እኛ ደግሞ የገንዘብ የአፕሮፕሪሽን ገንዘብ መመደብ የባጀቱን በተመለከተ ህገ መንግስቱ የሰጠን ስልጣን ስላለ አንተ በፕሬዝደንትነት ሲሰጠኝ ብልህ ብትፎክር ብታስፈራራ ጫና ብታደርግ በምንም አይነት ከህጉ ማዕቀፍ ውጪ ስትወጣ አንቀበልም በሚል ይኸው 35ቱንም ቀን ፕሬዝደንቱ ራሳቸው አንቺ ፍጩ አንቺ እንደሚባለው ነው ራሳቸው ዘግተውት 35 ቀን በኋላ ራሳቸው አንድ ብር ባጀት ሳይለቀቅላቸው ራሳቸው ፕሬዝደንቱ ሰክተው መልሰው ለመክፈት በቅተዋል እና ይሄን ማለት ለማጋራት ፈልጋለሁ።
እንግዲህ አሁን ወደ ድርድር እየገቡም እያሉ ሐሙስም እንደዚሁ ተጀምሮ ነበር ይሄ ድርድር። በሚስ ፔሎሲ በኩል የሚሰማው የግንብ ጉዳይ እዚህ ውስጥ ልንነጋገርበት የምንችለው ጉዳይ አይደለም፣ ሌሎች የደህንነትና የጸጥታ ጥበቃ የመሰረተ ልማት የመሳሰሉ ጉዳዮች ላይ ካልሆነ በስተቀር ብለዋል። ትራምፕ ደግሞ ግንቡ እዚህ ውስጥ ካልገባ አጥር ካልገባ አትድከሙ ብለዋል። ይሄ ማለት እንግዲህ ወይም ወደ ሌላ መዘጋት ይወስደናል፣ ሐሳቦቻቸውን ማስታረቅ ላይ ካልደረሱ ሁለቱ ወገኖች ማለት ነው። ትራምፕ ሌላው ያነሱት ጉዳይ ካልተዘጋም የአስቸኳይ ጊዜ አዋጅ በአገሪቱ ላይ ደነግጋለሁ ነው ያሉትና በፕሬዝደንታዊ ስልጣናቸው ይሄንን ማድረግ ይችላሉ ወይ? አሁን በህግ
ይሄ ጥሩ ጥያቄ ነው። ወደዛም እንደሚሄዱ የዛቱ ነው፣ ያስፈራሩም ነው የዛቱም ነው። ኢን ፕሪንሲፕል በመርሆ መሰረት ይቻላል፣ ማይቻል ነገር የለም፣ ህገ መንግስት ፈቅዶላቸዋል። ነገር ግን ምን ጉዳዩ ሲመጣ ነው ናሽናል ኢመርጀንሲ የሚታወጀው ተብሎ ሲጠየቅ በአሜሪካ ታሪክ በጣም በጣት በሚቆጠሩ ሁኔታዎች ነው። ለምሳሌ እንበል አገሪቷ ጦርነቱ ስትገባ እንደ ፐርል ሃርበር በነበረ ጊዜ ለምሳሌ ከጃፓን በደረሰው ጥቃት ከበድ ያለ ህልኖ የአገሪቷ ህልውና ላይ የሚደርስ ጥቃት ሲመጣ የመሳሰለው ላይ ፕሬዚደንቱ ናሽናል ኢመርጀንሲ ወይም አርትኩዌክ መሬት መንቀጥቀጥ ወይ አንድ አይነት ትልቅ የተፈጥሮ ቀውስ ሲመጣ ህገ መንግስቱ መብት ይሰጠዋል። እሳቸው ግን ይህንን በአንድ ጉዳይ ላይ አንጠልጥለው አሽከርክረው ማድረጋቸው ታይቶ የማይታወቅ ነው በአሜሪካ ታሪክ፣ እና ሁሉም እያወገዛቸው ነው። እና ማድረግ ይችላሉ ወይ? በደንብ ይችላሉ። የሚያግዳቸው ሀይል አለ ወይ? የለም። የሚያግዳቸው የለም። የሚያግዳቸው ምንድን ነው? በህገ መንግስቱ ቼክ እና ባላንስ ሜካኒዝም መሰረት አስበው ለተነሱት አላማ አሁን ዲሞክራቶቹ ገንዘብ ሰጪው ደግሞ ታችኛው ቤት ሀውስ ኦፍ ሬፕሬዘንታቲቭስ ነው። በሱ ገትረው አሁን እንዳያረጓቸው ገትረው ሊይዟቸው ይችላሉ። ነገር ግን ማድረጉን ፕሬዚደንቱ ሀይ ሀይ የሚላቸው ሰው ከሌለ አይሰሙም። አማካሪዎቻቸውን የራሳቸውን ልዩ ልዩ አማካሪዎቻቸው በምንም አይነት የሚሰሙ ሰው አይመስሉም። እንዲሁን ያለፉት ሁለት ዓመት እንዳየ ነው ከማድረግ አይመለሱም እና ይሄ ነው እንደውም የአሜሪካንን ፓብሊክ እና ፖለቲከኞችንም ህዝቡን የሚያስቆጣ አሳሰብም።
ለመሆኑ ይሄንን ቢያደርጉ በተለይ ደግሞ የሀገር ውስጥ ደህንነት ሚኒስትራቸው ወደ ደቡብ ጉብኝት አድርገው ነበር በቅርቡና ከዛ የተለያዩ መረጃዎችን ማግኘታቸውን ጠቁመው ሪፖርት ያቀርቡላቸው ስለሚጠፋው ህይወት፣ ስለሚባክነው ንብረት፣ ስለሚጎሳቆለው የሰው ብዛት፣ ስለ ሴቶች፣ ስለ ህጻናት የተለያዩ መረጃዎችን አንስተው ፕሬዚደንቱ እነዚህ ሁኔታዎች የአስቸኳይ ጊዜ ሁኔታ እንድደነግግ አቅም ይሰጠኛል ነው የሚሉት። በተለያዩ አጋጣሚዎች ባደረጓቸው ንግግሮች ላይም ተናግረዋል። ይህንን በእርግጥ አይቀበሉም እነ ሚስ ፔሎሲ እነዛን መረጃዎች የተጭበረበሩ ናቸው፣ የእውነት አይደሉም፣ የሐሰት ናቸው ነው የሚሏቸው። ግን እነዛን ሁሉ ሁኔታዎች አልፎ ፕሬዚደንቱ የአስቸኳይ ሁኔታ ቢደነግጉ ምን መዘዝ አለው?
መዘዝ ከሁለት አኳያ ነው። አንድ ምንድን ነው አንፕሬሲደንትን ነው
ታይቶ የማይታወቅ ከዚህ በፊት
ታይቶ የማይታወቅ ነው። በዚህ በጣም ግዙፍ ጉዳይ አይደለም ግን እርግጥ ማንም ሀገር የሀገሩን ሉዓላዊነት ማስጠበቅ አለብን ይላል። እሳቸው ግንብ ነው የሚሉት ያንተን ተርሶ ማድረጋቸው አንፕሬሲደንት ያዝ ያልተጠበቀ ያልታየ ጉዳይ ነው። አንድ በዚህ ሁኔታው ሁለተኛ እንትን ፕሬዚደንት መፍጠር ይባላል። ፕሬዚደንት ማለት ነግ ደግሞ ለሚመጣ ፕሬዚደንት 10 ዓመት 20 ዓመት 30 ዓመት በኋላ እንደው እንደሳቸው ወሰድ መለስ የሚያደርገው አይነት ሰው ቀልቡን እና ስሜቱን መቆጣጠር የማይችል ሰው በእልህ እንደ ወጣት ልጅ በእልህ እናት አባቱን ይህን ካላረጋችሁልኝ ይህን እንዲያጠፋልህ እናረጋለሁ እንደሚል ነው። ፊት ፎር ታት ይላል ፈረንሳይ። በዚህ አይነት አካሄድ ነው ብዙ ጊዜ ውሳኔ የሚሰጡት ሰውዬው ፕሬዚደንቱ። በዚህ አይነት አኳዋዲትን ማለት እጅ በቀደደበት እንደሚባለው ነው የሚሆነው። በአሜሪካ ታሪክ ትልቁ ስጋት እንደውም ይሄ ነው። አንድ ከተለመደ ሲበቃ ወደ ኖርማል ሲደረጃ ወደ እንደ ኖርማል ተደርጎ እንዳይቆጠርና ነገም አከራር ያለ ናሽናሊስት ኮንሰርቫቲቭ የሆነ ፕሬዝዳንት የዛሬ ዓመት ቢመረጥ ይሄንን ከዚህ በፊት በዚህ ፕሬዝዳንት በከለበይ ፕሬዝዳንት ተደርጓልና ብሎ ወደ ሳንድ እንዳራመድ ነው ስጋታቸው እና ያልተለመደ ነገር ነው።
በህግ ሲያስጠይቃቸዋል አንዳንድ ጊዜ ይሄንን እርምጃ በፍርድ ቤት እንሟገታለን እናስቆማለን የሚሉም ይሰማሉ። ራሳቸውም ተናግረዋል ነገሩ ባለፈው ጊዜ ያስቸኳይ ጊዜ ሁኔታ ደነግጋለሁ ጦር ሰራዊቴን አስተማርቼ ባጭር ጊዜ ውስጥ ግንቡን አሰራለሁ ካሉ በኋላ ፍርድ ቤት ላይ ብዙ ላይ አስከደኝ ይችላል ብለው አምነዋል እሳቸውም ይሄንን።
አዎ አሜሪካን ሀገር በህግ የሚገዛ ሀገር ስለሆነ ፍርድ ቤት ሲቪክ ተቋማት አለዛም አንድ የመንግስት ፌደራል አካል ሊከት ይችላል ከሶ እሳቸውን ውሳኔያቸውን ለመቀለበስ ለማስደረግ። ነገር ግን ምንድን ነው አንዴ ካደረጉ በኋላ እንበል ተከራክረው ፍርድ ቤት እዚህ ሀገር ብዙ ዓመት አይቆይም፣ ግን ወረን ሁለት ዓመት ቢፈጅ አንድ ወር ሁለት ወር ለአንድ ሀገር በናሽናል ኢመርጀንሲ በዛ ደረጃ መሄድ ከባድ ቀውስና ትልቅ ኢምፓክት ያመጣል እና ያ በህግ በኩል ሊያስኬድ ይችላል ላያስኬድም ይችላል። እንግዲህ ዳኛውም ነው ዳኛው ሙሉ ነጻነት የአሜሪካ ጁዲሽሪ ስላለው ዳኛው እንበል ለኢንፌረር ለፕሬዚደንት ትራምፕ ልክ ናቸው መብት አላቸው ህገ መንግስቱም ይሰጣቸዋል ብሎ ተንተርሶ ቢወስንላቸው በዛ ይቀጥላል። እንትን ካላለ ደግሞ አገኒስቲም ከተወሰነ ደግሞ እሳቸውንም እንደገና አቤት ብሎ ደግሞ ወደ ላይ መሄዱ አይቀርም እና
ከጠቅላይ ፍርድ ቤት ድረስ ይደርሳል ነገሩ።
አዎ እዚህ ላይ አንድ ቅድምም ጠቆም አድርጓል። ምንድን ነው እዚህ ደረጃ ያስደርሳል የሚለውን እንደ በጭብጥ ለአድማጮቻችን ለማስያዝ ነው። ይሄ ህገ ወጥ የሆኑ ሰዎች አቶ ሰለሞን ወደ አሜሪካ ህገ ወጥ ሰዎች እጽ ዝውውር፣ ድረግጽ ዝውውር እና የመሳሰሉትን ወደ አሜሪካ የሚገቡት ምንድን ነው ወል ግንብ ላይ የዘለሉ በሚገቡ ሰዎች ሳይሆኑ በኤርፖርት ኦፊሻሊ ቪዛም ይዘው በሚገቡ ሰዎች ነው። ብዙ እስከ 90% በላይ ድምፅ የሚያዘው እዚህ ሀገርም በአጭር ቪዛ መጥተው የሚቀሩትም ከዛም አፕላይ ማመልከቻ የሚያቀርቡትም ሬፊጂ ለመሆን የመሳሰለውም በዛ መልክ ነው። ይሄ በደንብ ኢምፐሪካል ኤቪደንስ ተረጋግጧል።
ዲሞክራቶችም ሲያቀርቡ ነበር።
አዎ ዲሞክራቶች የሚሉት ይሄ $5.7 billion አሁን ሆኖ ካልተሰጠኝ እምቢ ብለው አሻፈረኝ ብለው መንግስትን የዘጉበት ምክንያታቸው ውሃ እንደማይቆጥርና እንደማይዝ ለማስመር ፈልጌ ነው።
አንዳንድ ሰዎች ሲነጋገሩ እንደው የብሩ ቁጥር ላይ ትኩረት ይሰጣሉ። ፕሬዚደንት ትራምፕ ያ የጠየቁት $6 billion እንበል ቢፈቀድላቸውና የፈለከውን አርገው ግን ግንብ ብቻ እንዳትሰራ ቢሏቸው የሚስማሙ ይመስልዎታል?
ሰውየው ግንብ ላይ ነው ያተኮሩት። ግንብ ነው የሚሉት እያደረገ መሆን ያመጡት ፈሊጥ ማፈግፈግ ምንድን ነው ትራንስፓረንት የሆነ ግንብ እንስራ ማለት ሳይንስ በብረት የሚሰራ
ነው አጥር ማለት ነው።
አጥር የሚታይ አጥር ከዛና ከዚህ ሌላ የሚያቀርቡት ይሄንን ነው። ግን ገንዘቡ አያበቃቸውም። አንድ ይልቁንስ ከዲሞክራቶች ጋር በህብረት ሆነው በድሮን በኤሌክትሮኒክ ሰርቬይለንስ በመሳሰለው በዛ መልክ ቢሰራ ይሄ ሪሶርስ 5.76 billion ጠጠብም አይልም። ከዳር ከላይ እስከ ካሊፎርኒያ እዛ ቴክሳስ ድረስ የአሜሪካንን ከሜክሲኮ ጋር ያላትን ወሰን ለማካለል ጠብም ማይል ገንዘብ ነው እና ለዚህም ዲሞክራቶችም ወደ ኋላ የሚሉት ይልቁንስ ይህን ያህል ገንዘብ እናጠፋ ከሆነ ከጠፋን አይቀር በአዲስ ሞደርን ቴክኖሎጂ በታጀበ በኤሌክትሮኒክ ሰርቬለንስ በኤሌክትሮኒክስ በሳተላይት ኮሚኒኬሽን በድሮንንም ጭምር እንደገናም ደግሞ ካስፈልገ በሺ ተጨማሪ ዩኒፎርም የለበሱ ፓራ ፖሊስ የሆኑ አካላት ተቋማትን በማሰለፍ ብንቆጣጠር ይሻላል ወደሚል ደረጃ የሚያደረሳቸው ይህን ይመስላል። እሳቸው ግን ቃል የገቡት አለና እሳቸው የሚደግፏቸው 32-33% የሚሆኑ የአሜሪካ ዜጎች ለስልጣን ያበቋቸው እነሱን ቃል ለመጠበቅ አንድ፣ ሁለተኛም ደግሞ ሁለት አመት ስለቀራቸው ካሁኑ የምርጫ ኢሌክሽን ኮሚቴ ሁሉ ፕሬዚደንት ትራምፕ አዋቅረዋል። ካሁኑ ተደርጎ በማይታወቅ ሁኔታ ቀደም ብሎ ጀምረው ያማማቁ በየስቴቱ በየወረዳው የእሳቸው ደጋፊ ኮሚቴዎችን እያሰባሰቡ እያስተባበሩ ገንዘብ አዋጡልኝ እያሉ የተንቀሳቀሱ ስለሆነ የእነሱን ልብ ትርታ ለመቅረብ እና ድጋፍም ጋልቫናይዝ ለማጠናከር የሚወስዱት እርምጃ እንደሆነ ነው ፋክቶች መሬት ላይ ያለው ጭብጥ የሚያሳየን።
በነገራችን ላይ ይሄ የግንብ ሀሳብ በአሁኑ ጊዜ በብዙ አሜሪካውያን ዘንድ ተቀባይነት እንደሌለው እየተነገረ ነው። የራሳቸው የትራምፕ መሰረት የሆኑት ሰዎች መራጮቻቸው እንኳን የዚህ የግንብ ጉዳይ ሲነሳ ሐሳባቸው እየተከፈለ እንደሆነ ነው እየተሰማ ያለውና ምንድነው ለመሆኑ በዚህ ሁኔታ ውስጥ ፕሬዝዳንቱን የሙጥኝ ሊያስብላቸው የቻለው?
ግሩም ቅድም እንዳልኩት እንዳልደግመው እንጂ የመመረጥ ድላቸውንም ለማስፋትና ለማጠናከር ነው።
አዎ ግን የግንቡ ጥያቄ አሁን ትልቅ ጉዳይ አይደለም። አብዛኛው ከ50% የሚበልጡ አሜሪካውያን አይስማሙም ወይም ደግሞ አይመቻቸውም ይሄ የግንብ ሐሳብ።
ልክ ነው፣ እንስማማለን። አሁን የምትለው ልክ ነው። አብዛኑ ህዝብና በደንብ ይሄን አቋም ያለው እንኳን የአብዛኑ ህዝብ ከፍታቸው 32% ድምጽ ድጋፍ ያለው የአሜሪካ ዜጎች መካከል ራሱ መከፋፈል የተፈጠረ ነው። በዚች መንግስትን በመዝጋታቸው እንኳን 35 ቀን ይሄ ማሰክሰግና ቅሬታውን እየፈጠረ እንዲሁም እሳቸው የሚደግፉ ሰዎች ሁሉ እየተጎዱ የተገኘበት ሁኔታ ነው። የመንግስት ሰራተኞች ሁሉ ሳይቀሩ እንዲሁም ባይገርምህ እንግዲህ የአሜሪካ ሪያሊቲ የሚያስገርመው ምንድን ነው? የትራምፕ ፕሬዚደንትን ደጋፊዎች እንደ በልጥኑ እንደ አይኔን ግንባር አድርገው ብለው ለእሳቸው ድጋፍ የሚሰጡ ወደ ካናዳ አካባቢ ያሉ ሰዎች ምንም የቦርደር ችግር የለበት አካባቢ ሆነው የተገኙት ስታስቲክ እንደሚያሳዩ። ነገር ግን የእሳቸው ደጋፊ መገኘት የነበረበት ወዴት ነበር? ካሊፎርኒያ፣ ሜክሲኮ፣ አሪዞና፣ እነዚህ ላይ ነበር። እነሱ ግን በባህልም አብሮ በመኖርም በጭብጥም በአይናቸው በብሌናቸው ሁኔታውን ስደተኛውን የሚመጣውን እንደሾልከው እንዴት እንደሚያልፍ የድረጉንም ችግር የጽኑም ችግር ስለሚያዩ እንዲሁም ባይገርምህ የትረምፕ ደጋፊ የሆኑት በእነዚህ 4 ስቴቶች ደቡብ ስቴቶች ከሜክሲኮ ጋር የሚዋሰኑት ድጋፋቸውን እየነፈጉ ፊታቸውን እያዞሩባቸው ነው ትራምፕ ላይ። እና ይሄ ነው አሁን ኢምፔሪካል ኤቪደንስ የሚያሳየው። የባሰው ምንድነው? የእሳቸው ደጋፊዎች ችግሩን በቅርበት በጭራሽ የማያውቁ በርቀት ስንት ሺህ ማይል ሰሜን ላይ ያሉት ሰዎች ናቸው አሁን በግድ መሰራት አለበት ብለው በጽናት ድጋፍ ሊሰጧቸው አሉት ለማለት ነው።
ለመሆኑ ፕሬዚደንት ትራምፕ ይህንን የአጥር ሀሳብ ሲያነሱና ቃል ሲገቡ አስበውበት ያደረጉት ነገር ይመስሎታል ወይስ እንደው ዝም ብለው እንደው የምርጫ ቅስቀሳ ላይ ወሬ አድርገው ጣል አደረጉትና ከዛ ነገር ቁም ነገር ሆነ?
አዎ ነገሩ ሞኝ ያዘው ነገር ይባላል። ሞኝ ካመረረ ነው የሚባለውን ነገር ታውቃለህ። የእሳቸው ነገር መቼም የሚደንቅ ነው። የዛ አይነት ፈልጥ ነው። አንዴ ነክሰው ሞኝ ያዙትን ነገር ከዛ በኋላ ኢቫሉዌትን ራሱ አለማስተካከል በዛ መልክ አክርረው የያዙት ጉዳይ ነው። ግን ይሄ ነገር ተነስቶ ታውቃለህ? አዎ እነ ስቲቭ ሚለር እነ ጋንን የእሳቸው መጀመሪያ ላይ የመጀመሪያ 6 ወር 7 ወር አማካሪ የነበረው ባነን ስቲቭ ሚለር እንኳን አሁንም አለ አክራሪ ጸረ ልበልህ ጸረ ወር አንቲ ሆኑ ሬፊጂ እና አንቲ ሆኑ እንትኖች የእሳቸው አማካሪዎች የሚያምኑበት የቀኝ የአሜሪካ ፖለቲካ ብራይት ባን የሚባሉት የሚያምኑበት አቋም ነው። ለእሳቸው የማጎስ ሁኔታ አለ። ገና ስልጣን ላይ ሲያወጡ ጣልጣል እያደረጉ ችን የመሳሰሉ አክራሪ ፖሊሲ ያስነክሳቸዋል። እሳቸው ደግሞ ያስነከሷቸውን ይዞ ይሮጣሉ። ይዞ ከሚሮጡት ነጥቦች አንዱ ትልቁ ምንድን ነው? በቃ ይሄ ሞቼ እገኛለሁ ይህንን ግንቡን ካልሰራሁ ወደሚል ነው። በነገራችን ላይ እዚህ ላይ ማያዝ የምፈልገው የእሳቸው ዴስፐሬሽን ይባላል። እንዲህ ዴስፐሬት መሆን እንዲህ
መባከን
አመሰግናለሁ። እንዲህ መባከን ከራሳቸው ሁሉና ጋር ስለተያያዘ ነው። አቶ ሰለሞን ማለት ይሄ መርማሪ ኮሚሽን የሙለር መርማሪ ኮሚሽን በደንብ እያጠራ ነገሮች ሁሉ የቆሙበት መሬት ሁሉ እየጠበበ እየመጣ እንግዲህ በዚህ ሁኔታ አካሄድ ከስልጣን ወደሚወገዱበት ሁኔታ በስልጣን መባለግ ከራሽያኖች ጋር ደግሞ አቋም ወስዶ ከራሽያኖች ጋር ጎጥ ሆነ ሁኔታ ምርጫውን ማወናበድ ሂለሪ ክሊንተን ብትሸነፍ የተቻለውን ሁሉ ሊጋልና ህግና ኢሊጋልና ሊጋል የሆኑ ስራዎችን ማድረግ ይህ ሁሉ እየተጋለጠና የኮሚሽኑን ውጤታውን በቅርቡ ስለሚሰማ በደንብ ነገሮች ሁሉ ወደዛ እየተጠረቆመ እሳቸውም እንዳሉበት ከፑቲን ጋር ያለ አስረሽ ምቹል በልህ የማያልቅ ፍቅር ልዩ የሆነ ፍቅር ተደርጎ የማይታወቅ ከፑቲን ጋር ያለ አማካሪ ቁጭ ብሎ ማናገር ያንድ ሀገር አሜሪካ ፕሬዝዳንት እንኳን አሜሪካና ኢትዮጵያ መሪዎች ቢሆኑ የአፍሪካ መሪዎች የማይደረግ ነገር ነው። ቃለ ጉባኤውን እንኳን የሚዞን የአሜሪካ ኤክስፐርት እንዳይገባ ማድረግ ከፑቲንና ከተርጓሚ ጋር ብቻ ሆኖ የሚደረጉ ብዙ ነገሮች ሁሉ አሁን በጣም በሚገርም ሁኔታ ሚስጥሮች ሁሉ እየወጡ ስለሆኑ ያ ሁሉ የመደናበር የመደናገጥና ይህን እንግዲህ ህዝቡን ለማወናወርም ዳይቨርት ለማድረግ እንደገና ደግሞ የሚተማመኑበት የአክራሪው ዘር መጥራት በጣም የከበደ ነው የምናገረው። የእሳቸው ደጋፊዎች ኮኬዥን ነጭ የሆኑ ወንዶች ወርኪንግ ክላስ ማለት ሰራተኛ ደግሞ ውስጥ ያሉ
የኮሌጅ ትምህርት የሌላቸው ናቸው
በትምህርት ደረጃ ዲፕሎማ እና ሃይ ስኩል ያልጨረሱ ይሄ በፋክት የተረጋገጠ ነው የመሳሰሉትን አለሁላችሁ አንድ ድረሱልኝም ጥሪ ይመስላል። ይሄ ዴስፐሬሽን አካሄድ ተስፋ መቁረጥ ተስፋ ቀቢጥነት መሆን ይሄ ሁሉ ማሰብ አለብን ማለት ነው። የእሳቸው አሁን ንግግራቸው አካሄዳቸው እርምጃቸው ውሳኔያቸው ሁሉ ከሌላ ቢቀር ከቴሌቪዥን ፕሮግራም ጋር ሁሉ እያያዙ እንዴት አይነት አናሊሲስ እየተሰጠ ነው። ሚያምኑት የተወሰኑ ቴሌቪዥን ጣቢያዎች አሉ እነሱ ኒውስ አይተሞቹን የሚያቀርቡት ነጥቦች እሱን እያያዙ መሮጥ እንጂ በየቀኑ አንድ የአሜሪካ ፕሬዚደንት በፕሬዚደንትነቱ ጠዋት ከቁርሱ ጋር የሚቀርብለት ዓለም እንዴት አደረች አሜሪካ እንዴት አደረች የሚለውን እንኳን የሲአይኤ የኤፍቢአይ የኢንተለጀንስ ተቋማትን እንኳን ሪፖርት አለማንበብ ደረጃ ትተውታል። ለአመት በላይ ሆኗቸዋል። አሁን ሰውየው በዚህ አይነት ሁኔታ አይደለም እሳቸው ኒውስና ነገሮችን የሚያገናዝቡት። እሳቸው የሚያምኗቸው አንድ ሁለትና አንድ ቴሌቪዥን ጣቢያ አለ፣ መጥራት አያስፈልግም፣ ሁሉም ያረጋገጠ ነው። እሱን ብቻ እያዩ ያንን ማስተጋባት አካሄድና ሁኔታ ስላሉ ይሄ ሁሉ ተዳምሮ እሳቸውን እንደደነበረ ምን ይባላል ደምብረው ወደ እንዴ ልበልህ የራሳቸውን ኤግዚስተንስ ሁሉና ወደ ማጣት ስልጣናቸው ማለት ነው ብዙዎቻቸው ሲያውቁ ማጣት ሁኔታ ስላለ ያንን ከዛ እንዴ ልበልህ የፓብሊኩን የህዝቡን አቴንሽን ዞር ለማድረግ የሚያደርጉትም አቴንቶይ ጥረትም ሊሆን ይችላል የሚል ግምቴን ነው የማቀርበው።
በነገራችን ላይ ዶክተር ብሩክ ዲሞክራቶቹ ቀደም ባሉ አመታት ይህንን የግንብ ሐሳብ ይደግፉ ነበር። እንደውም ከነሱ የመነጨ ሐሳብም ይመስለኛል አንዳንድ ቦታዎች ላይ ሳነብና። ለምንድን ነው አሁን ብድግ ብለው ሐሳባቸውን ቀይረው መቃወም ያዙት?
ጥሩ ጥያቄ። ይሄ ነው እንግዲህ እኛ እንግዲህ ስናስበው ፓርቲ ሲባል ሁሉም አንድ ሞኖቶን፣ አንድ መልክ፣ አንድ ከለር፣ አንድ አስተሳሰብ፣ አንድ ምን ያለ ይመስላል። በእያንዳንዱ ፓርቲ ውስጥ ፋክሽኖች አሉ። አሁን ዲሞክራቶቹም ፕሮግሬሲቭ አሉ፣ ወደ ግራ ክንፍ ማለት ነው፣ ተራማጅ ሆኑ መለስ ያሉ ሴንትሪስት አሉ፣ እንደነ ሂለሪ ክሊንተን አይነቶቹ። አምሳሌ ወደ ቀኝነ ሴናተር ኤሊዛቤት ዋረን ሞር ወደ ሌፍት ናቸው፣
ወደ ግራ አክራሪነት ወደሚሄዱ ናቸው።
እነ ኮሪ ቡከር ለምሳሌ ኒውጀርሲ ዛሬ ለምሳሌ ፕሬዚደንትነት እንደሚሮጥ እንደሚወዳደር ተናግረዋል። እንደዚህ ወጣት እሳቷ በጣም እሳት የሆኑ ወጣቶችን ተመርጠ ኮንግረስ ገብተዋል።
እንደነ ኮርቴዝ አይነቶቹ
አሌሃንድራ አይነቷ ከኒውዮርክ የሂስፓኒክ ዝርያ አላት። እንደገና ከዲትሮይት ሚሽገን የተመረጠችው እንደ ታሊብ እንደ እሷ አይነት ፕሮግሬሲቭ ተራማጆች አሉ፣ ሴንተሪስት አሉ። እንደገና ብሉ ዶግ እንደገና ኮንሰርቫቲቭ ዲሞክራቶች ሁሉ አሉ። ኮንሰርቫቲቭ ይሆኑ ማለት ወደ ሪፐብሊካን ሞር የሚቀርቡ ናቸው፣ ግን ሪፐብሊካን ናቸው ማለት አይደለም። እና እነሱ በሚገባ ለረዥም ዓመታት ይህን ሀሳብ አንጸባርቁ ቆይተዋል እና ወል በግድግዳ በመስራት ይሄ ኢሊጋል የሆነውን ፍሎ ልበልህ እንደ ወንዝ የሚፈሰውን እየሰረገ ወደ አሜሪካ የሚመጣውን ከበተለይ ከሴንትራል አሜሪካ ከጓተማላ ሆንዱራስ እና ጓተማላ ሆንዱራስን አካባቢ የሚመጡ ኤልሳልቫዶር ሶስቱ ሀገሮች በተለይ የሚመጡትን ድሃ ከሆኑ ሀገር የሚመጡትን ለመገደብ እርግጥ አቋም ወስደው አድርገዋል። ነገር ግን የጠቅላላውን የዲሞክራቲክ ፓርቲ አይወክልም። ዲሞክራቲክ ፓርቲ ደግሞ አሸናፊ አሁን ለምሳሌ ጠንከር ያለው ራሷ ፔሎሲ ወደ ሴንተሩ ናት። ለዚሁ ነው ስፒከር አድርገው ተርብ አድርገው የመረጧት። እና እያንዳንዱ ፓርቲ የራሱ ኮሄዚቭ ካራክተር አለው እንዴት እንደሚቆም ምን አይነት በምን በትምህርት በጤና በሴኩሪቲ በኢንተለጀንስ ኢቭን አሁን ባልከው ግዳ በመስራት የመሳሰሉት በአይተም በአይተም አጀንዳ በአጀንዳ ላይ ሁሉ የተለያየ አቋም ይኖራቸዋል እና ኢቭን አንዳንዶቹ የኦባማ የጤና ሄልት ኬር አክቱን ለምሳሌ ከዲሞክራት ሆኖ ጥቂቶቹ ወደ ቀኝ ያሉት አልደገፉትም ነበር ለማስታወስ ያህል ማለት ነው። እና ይሄ የአንድ ነፍስ ያለው የግዑዝ የሆነ የሞተ ፓርቲ እንደ ሳዳጊ ሀገሮች እንደው ከሞላ ጎደል ሳይሆን በተለይ የምዕራቡ ዓለም እና የአሜሪካው ፓርቲዎቹ ያው ሆነ ደም የሚሯሯጥበት ነው። ፓርቲው ራሱ ይፈሳል ከጊዜው አጀንዳ ጋር ራሱን እያስተካከለ የሚሄዱ ኦርጋኒዝሞች ናቸው ለማለት።
እስቲ ወደዚህ ወደ መንግስት መዘጋት ጉዳይ ደግሞ መለስ ላድርግ። ፕሮፌሰር ብሩክ ቀደም ሲልም እርሶ እዚህም እዚያም ተቃቅሰውታል። እንዲህ አይነቱ የፖለቲካ ውጤት እንዲህ አይነቱ የፖለቲካ ክስተት የአሜሪካ አባዜ የአሜሪካ የፖለቲካ ፈሊጥ ይመስላል እና ባለፉት 50 አመታት ውስጥ ብዙ ለሆነ ጊዜ መንግስቱ ሲዘጋ ነበር ከፕሬዝዳንት ሬጋን ጊዜ ጀምሮና ምን ማለት ነው ለመሆኑ የመንግስት መዘጋት ማለት ለኢትዮጵያዊ አድማጭ እንዴት ማስረዳት ይቻላል? መንግስትን መዝጋት በራሱ በመንግስቱ መንግስትን መዝጋት ማለት ምን ማለት ነው?
መንግስትን መዝጋት ማለት እንግዲህ አንድን አገር አንድን ህብረተሰብ ሳሊ ተጽዕኖ ይፈጥራል ተሽክሙ ያንቀሳቀሰው እንደ ሞተር ሆኖ እንግሊዝ አሜሪካ መንግስት ጀርመን መንግስት ስዊስ መንግስት ዛምቢያ መንግስት እንደላለ ያንቀሳቀሰው ከወረዳ ጀምሮ እስከ ፌደራል ወይ እስከ ናሽናል ድረስ በመንግስት አካላት ውስጥ የተዋቀረው ራንክና ፋይል ሆሪዞንታልና ቨርቲካል በሆነ ሁኔታ የሚያንቀሳቀሰው የመንግስት ሰራተኛው ነው። እንግዲህ የአሜሪካ መንግስት ስንል 2 ሚሊዮን በላይ ሰራተኞች አሉ። እንግዲህ ፌደራል ሰራተኞች ማለት
ወታደሮቹን ይጨምራል ይሄ?
አዎ አዎ ወደዛ ነው። እዛ ይሄ ራሱ ወታደሮቹን ይጨምራል። ትክክል። ይሄ ነበር እንደውም ነጥቤ። ነገር ግን መንግስት ይዘጋ እንኳን ጠረኛ ፕሬዝዳንቱ እንኳን ዶናልድ ትራምፕ አይነቱም እንደው ዘፈር የሚሉ አይነት ሰው ወታደሮቹን ለምሳሌ ፍራቸው እንዲያቆሙ አላዘዘም ለምሳሌ። እና ስለዚህ ምንድነው ሸት ዳውን ሲኖር ሴሌክቲቭ ይሆናል። መርጣው ሴሌክቲቭ ሆኖ እነዚህ መንግስት አካላት ለምሳሌ የኤርፖርት ፈታሾች ከሌ ፈታሾች ወይም ኮስት ጋርዶች ወይም እንደዚህ ተብሎ ይወሰናል። ሊስት ይወጣና እናንተ ተብሎ የጤና ጥበቃ ከሌ ዲቪዥን የተባለ አገር ዲፓርትመንት ኦፍ ሆላንድ ሴኩሪቲ ይሄ ተብሎ ይለያል። በዛ መልክ ነው የሚደረገው። እና አሁን የሰሞኑ 35 ቀናት የፈጀው መንግስት መዘጋት 800,000 ፌደራል መንግስታት ማስተካከል ያደረገው እና ይሄንን እንት ለማለት ነው። እና የፖለቲካ ቴንሽን እና መወጣጠር ሲኖር በሁለቱ ተፎካካሪ ፓርቲዎች መካከል ይሄ ነገር ይሆናል። ግን በየጊዜው አልሆነም። እንደ ጣሊያን ሀገር እንደ ፈረንሳይ አሉ አባዚ ያላቸው ህብረተሰቦች የአውሮፓ የምዕራብ አውሮፓ ዲሞክራሲዎች አሉ። አሜሪካንን ከነሱ ጋር በስኬል ሚዛን ላይ ስናወጣ አሜሪካ እንዲሁም በጣም ሎስት ሌቭል እና ነምበር ኦፍ
አነስተኛ
የሚገኝበት ሀገር አነስተኛ ነው በጣም አሜሪካን ሀገር። ይሄ ነገር ያልተለመ ይደረጋል። ግን የሚደረገው እንደ መጨረሻ አዘላስ ሪሶርት ሆኖ ነው። ኤክሴፕት ያሁኑ ግን እንደዛ በዛ መልክ አይደለም። ቅድም እንደተነጋገር ነው እና በምን መልክ ነው ለአድማጮቻችን የሚጠስብ ብንል ለምሳሌ ኤርፖርት ልውሰድ እና ለማብራራት ልሞክር። ለምሳሌ ኤርፖርት አለ፣ ፈታሽ አለ። አሜሪካን ሀገር በየሰዓቱ ስንት መቶ በየቀኑ ስንት ሺህ ፍላይት ነው ለምሳሌ ዋሽንግተን፣ ዳላስ፣ አትላንታ፣ ክሊቭላንድ፣ ሲያትል፣ ሎስ አንጀለስ፣ ሳን ፍራንሲስኮ ሁሉም ለምሳሌ በሺ 10 ሺህ 20 30 ሺህ ፍላይት ነው በየቀኑ አሜሪካ የሚገባና ወጪና ገቢ ፍላይት አለ። የሚገባው ገቢ ፍላይቶች ስናይ በተለይ ኢንተርናሽናል ላይ ማተኮር ፈልጋለ ከውጭ የሚገቡ ሰዎች ናቸው። የኢትዮጵያ ኤርላይንስም በየቀኑ ይመጣል እንደምታውቁት። ከሺካጎም ያርፋል፣ ሎስ አንጀለስ ዲሲም ያርፋል፣ ሎስ አንጀለስም ያርፋል። እንግዲህ እዛ የሚፈትሹ ማን ናቸው? እንግዲህ ልዩ ፈታሾች ናቸው። ተሰለሙን በየጊዜው አልፈንበት አልኩላችን። እነዚህ ሰዎች ራሳቸው አሴት ነው የሆኑት። አሁን እነሱ ራሳቸው ያለ ደሞዝ ነው በፍላጎታቸው ይሄዱ ይሰሩ ነበረው 35 አንድ ወር በላይ ማለት ነው። ተግባብተናል። ፌርሎ ይባላል። ፌርሎ ማለት ያለ ሄደው እንዲሰሩ ሄደው ይሰራሉ ግን አይከፈሉበትም።
ያው ይሄ ማለት በእንግሊዝኛው ሊቭ ኦፍ አብሰንስ የሚባል ያለ ክፍያ ከስራው ውጪ እንዲቆዩ ማድረግ ማለት ነው።
በዛነት ሁኔታ አለ ይደረጋል እና ምን ያህል ያንድን ሀገር ራሱን ሴኩሪቲ ራሱን ደህንነት ምን ያህል የተዳከመ እንደሚመጣ መገመት ነው። ሰራተኞቹ አይከፈላቸውም፣ ሞራላቸው ዝቅላል፣ ሞቲቬሽን ይወርዳል፣ መቅረት ይመጣል። እንደውም ምግብ ሁሉ ፔቼክ ቱ ፔቼክ ነው። አሜሪካን ሀገር አብዛኑ ህዝብ የሚኖረው ከወር ከወር ነው፣ ከጆዳፍ ነው፣
ከደሞዝ ነው።
በዛነት ሁኔታ ውስጥ እየሳሳ አንድ ጥቃት ላድርግ የሚል ቡድን ሆነ ግለሰብ ወይም ድረግ ኮኬን ሆነ ምን ሊያሻገር የሚፈልግ ሰው ለምሳሌ እንግዲህ ወንፊቱ በዛ ተቀደደ ማለት ነው። ይሄ ራሱ ጥቃት አንድ ሀገር ጥቃት ሊደርስበት ይችላል ማለት ነው። ኮስት ጋርድም እንደዚሁ ነው። በኮስት ጋርድም በኩል አሁን ሰሞኑን የተጎዳ ኮስት ጋርድ ማለት አሜሪካ 800 ፖርት አላት። ከፓስፊክ ኦሽን ዞን አትላንቲክ ኦሽን ድረስ እስከ ፍሎሪዳ ድረስ ዙሪያውን ስትገዝ ገጥሞ እነዛ ፖርቶች ሁሉ ፖርቱን የአሜሪካንን ኮስት ባህር ሉላውነት የሚያስከብሩ መርከቦች አሉ። በአየር የሚበሩ አሉ። ሰርቬለንስ አሉ። ኢንቴሊጀንስ በሳተላይት ጋር እየተቀናጁ የሚከታተሉ አሉ። ይሄ ከኮሎምቢያ ከላቲን አሜሪካ የሚመጣውን ድረግ ደግሞ በውሃ በፍሎሪዳ እና በገልፍ ኦፍ ሜክሲኮ በሉዚያና በኩል ቴክሳስ በኩል የሚገባውን ለመቆጣጠር የሚደረግ እንቅስቃሴ ሁሉ የተዳከመ ነው የመጣው እና እነዚህ ሁለት ምሳሌዎች ማነሳው ምን ያህል ይሄ ኮንሲኮንስ ጠንቅ እንዳለው ነው። እያንዳንዷ ቀን እንደምታስከፍል ነው። በሶስተኛ ደግሞ መጨረሻ ላይ ምንድን ነው እንደው ለማሳጠር ያህል በሺ በቢሊዮን ተጨማሪ ወጪ ያስወጣል። ምክንያቱም ገንዘብ መንግስት የማይሰበስበው ገንዘብ ይኖራል በታክስና በሰርቪስ በመስጠት አኳያ። አሁን ራሱ ዶናልድ ትራምፕ 35 ቀን ራሳቸው ዘግተው ራሳቸው ከብቻለ ብሎ የሁኔታ ሲቀና 20 ነው 30 ቢሊዮን ገደማ ነው በከንቱ ገንዘብ የጠፋው።
የማይመለስ ገንዘብ ነው የሚሉት።
አዎ ይህም ሁኔታ አለ፣ የጠፋ ገንዘብ አለ። እና በዚህ መልኩ ሲተነተን የሀገሪቱ አንድ ድህንነት ሁሉ ወደ ለሰለሰና ጥቃት ደፈራ አድርጎም ቢሆንም ላይሆንም ይችላል፣ ግን በስጋት ነው ያዩት። ከፍተኛ አደጋም አልደረሰም። ነገር ግን መጥፎ ላሰበና በዛ ሁኔታ ለመንቀሳቀስ ላሰቡ ግልና ወይ ቡድኖችም ጥቃት ለማድረስ እድላቸው ይጨምራል፣ ሰፋ ይላል ማለት ነው።
ቅድም የፈርሎን ነገር አንስተው ነበር፣ ይሄ ሰራተኞችን ያለ ደሞዝ ከስራ ውጪ የማድረግ ነገር ህጋዊ ነው ለመሆኑ? በህግ አያስጠይቀውም መንግስቱን እንዲህ አይነት አሰራር ተደጋግሞ በሰራተኞች ላይ ሲመጣ? በነገራችን ላይ የመንግስት ሰራተኞች ህብረት ክስ መሰረታለሁና በዚህ ክስ ውስጥ መካተት የምትፈልጉ ተመዝገቡ ወይም አሳውቁ ራሳችሁን እያለ እየቀሰቀሰ ነው ያለው። ያስከስሰዋል፣ ያስጠይቀዋል መንግስቱን እንዲህ አይነት አሰራር?
አዎ ሊያስከስስ ይችላል። በካሳ ተጨማሪ ካሳ ለማግኘት ወይ ቦነስ ያመለጣቸው ቦነስ ካለ ሰራተኛው የመክሰስ ወይም ሞራሊ ተጎድቻለሁ ያለ ሊያደርግ ይችላል። ግን ይሄ ምንድን ነው ለሁላችን እንትን ለማለት ባክፔ ይባላል። መከፈላቸው ግን አይቀርም፣ ተጠራቅሞ አንድ ላይ ይሰጣቸዋል። አሁን ለምሳሌ ሁለት ፔስታፍ ነው 15 ቀን 15 ቀን አሁን እንዲህ ሰሞኑ ይሄን ሳምንት ተሰጥቷቸው ሆናል ለነዛ ሰራተኞች
እየተከፈለ ነው። አሁን በዚህ ሳምንት ውስጥ ነው
እየተከፈለ ነው። ይሄም አይቀር ነው፣ ገንዘባቸውን ያገኛሉ፣ ምንም ጥርጥር የለውም። እንደ አሜሪካ ያለ ሀገር መብቱን ሁሉም ያስከብራል። ግን ዩኒየኖች ክሰሱ የሚሉት እንግዲህ የሞራል ካሳ በዛን ወቅት ለምሳሌ በገንዘብ በተፈጠረው በአንድ ቤተሰብ ውስጥ በተፈጠረው የገንዘብ እጥረትና እጦት መድኃኒት መግዛት ባለመቻላቸው ህፃን ልጃቸው ለምሳሌ ስኳር በሽታ ያለው እናታቸው ወይ ባለቤቱ አንድ ሰው የፌደራል ሰራተኛ ተጨማሪ እንበላቶ ሰለሞን እዳና መከራ ከደረሰበት ይሄ መቼም የህይወትና ጉዳይ ስለሆነ ያው ነገሩን በግልጽ ኬዙን የመክሰስ እንዲሁም አጉልቶ ጥሩ ኬዝ የተጠናከረ ኬዝ መንግስት ላይ ሊያስከስስ መንግስትን ይችላል ማለት ነው የምችለው።
ይሄ ሁኔታ መቼም አሁንም በእንጥልጥል ያለ ነው። ገና ብዙ የምንጠብቃቸው ንግግሮች፣ ገና ብዙ የምንጠብቃቸው ውጤቶች የሚኖሩ ይመስላል በመጪ ቀናት ውስጥ ፕሮፌሰር ብሩክ። በዛ ላይ ያለፈው መንግስት መዘጋት ያስከተላቸው የምጣኔ ሀብት ጫናዎችና የደህንነት ስጋቶች ብዙ ነበሩ። የመሰረተ ልማት አውታሮች ላይ የነበረው የህዝብ ማመላለሻ በምድርም በአየርም የነበረው ጉዳት በየከተማውና በየአካባቢው በግልና በትናንሽ ንግዶች ላይ የፈጠረው አና ተዛማች የሆነ ተያያዥ የሆነ ውጤት አስከትሏል።
ኮንትሮለሮች
አሁን የአየር ትራፊክ ተቆጣጣሪዎች እና የመሳሰሉ አሁን እና ይሄ ሁኔታ እንግዲህ ምን እንደሚመስል እየተከታተልን ወደፊትም ከስር ከስር ለህዝብ እናሳውቃለን።
እዚህ ላይ እንደው አንዳንድ ነጥቦች እንግዲህ ትራምፕ ስቴት ኦፍ ዘ ዩኒየን ማለት
አዎ፣ ወደዛ ለመጣ ሊቀጥል እሺ፣
ለቀጥል ስቴት ኦፍ ዘ ዩኒየን ለማድረግ ነው። እንግዲህ መጪው ማክሰኞ ፌብሩዋሪ 5 መሰለኝ የካቲት 5ኛ ቆጣጠር ይሆናል የሚያደርጉትና ይሄ ሁለተኛቸው ይሆናል። የመጀመሪያው ጥረታቸው ዩዥዋሊ በባህሉ መሰረት ጃንዋሪ ላይ ነበር መደረግ የነበረበት። በዚህ አሁን አንተ በዝርዝር በጥያቄ ባነሳኸው ሸትዳውን መንግስት መዘጋት የተነሳ ምንድን የሆነው ናንሲ ፔሎሲ እንግዲህ መንግስትን ዘግተህ ሁለት ወዶ አይሆንም። መንግስትን በአንድ በኩል ዘግተህ በሌላ በኩል ገንዘብ አንጡ አይሆንም። አንተም ደግሞ መንግስት የተዘጋውን መንግስት ብዙ ፌደራል ሰራተኞች እየተበደሉ የተጉላሉ ስለሆነ ካልከፈት ከሀገራችን አደጋ ላይ እየወደቀ ስለሆነ ካልከፈት አንተም እዚህ መጥተህ ምንም መጥተህ ስቴት ኦፍ ዘ ዩኒየን ንግግር የምታደርግበት ምንም ምክንያት የለህም በሚል ነው። እንግዲህ አሜሪካ ደስ የሚለው የስልጣን ክፍልፍሉ ነው። ስፒከሯ ናት። ስፒከሯ በአሜሪካ ህገ መንግስታዊ ስልጣን ሶስተኛ ሰው ናት። ሀይበን እንበልና ለምሳሌ እነቱ ፕሬዚደንቱና ምክትል ፕሬዚደንቱ ቢሞቱ አንድ አደጋ ላይ ቢወድቁ ፕሬዚደንት አውቶማቲካሊ የምትሆነው ናንሲ ፔሎሲ ናት። ሶስተኛዋ ስልጣን የምትረከበው ሀገሪቷም እስከ መጨረሻው ተርሙን የምታስጨርሰው እና ስልጣኗ በተዋረዱ ሶስተኛ ናት። ኢንፍሉዌንሻል ሰው ናት። ፕሬዚደንቱ መጥቶ ተጽዕኖ አሳዳሪ አመሰግናለሁ። እንዲሁም ፕሬዚደንቱ መጥቶ በዚህ ቀን ልናገር ማለት አይችልም። የእሱ ቤት አይደለም ህግ አውጪው፣ እሷን ጠይቆ ነው በዚህ ቀን በዚህ ጉዳይ መጥቼ እንደ ኮንግረስ አባላቶችን ማናገር በዛም ሚዲያው ገብቶ ህዝቡም እንዲከታተል ብሎ የሚጠይቅ እሱ ነው። ይህን ሁሉ ዲናን ያደረገችው የከለከለችው እና አብዛኑ ህዝብ ተደስቷል። በዚህ ስልጣኗን አሳይታለች እና በነገራችን ላይ አቶ ሰለሞን ሁሌ እንደምታውቀው ፕሬዚደንት ትረምፕ በታሪክም በአሁን የሚታወቁት ሰው ላይ አቃቂር በማውጣትና ስድብና ውርጅብኝና ቅጽልስን በማውጣት ነው። እንደምናስታውሰው ያው ጎባጢቷ ሂለሪ ክሊንተን፣ ተንኮለኛዋ ክሩክድ ሂለሪ ላይንሴድ፣ ምን ሁሉም ስም ያልወጣለት የለም። ስም ያላወጡት ቢኖር እስካሁን ናንሲ ነው የሚሉት። እንግዲህ ሚዲያዎችም ስለሚፈሯት ስለሚያከብሯት ነው የሚልም እንድምታ አለው። እኔም እንጋራለሁ እና ናንሲ መጨረሻ ላይ ከልክላቸው አሁን ፈቅዳ ነው መንግስቱን ከከፈትክ መተመናገር ትችላለህ በሚል በዛ አግሪመንት በዛ ፍቃዷ ላይ ተመስርቶ ነው እሳቸው የሚናገሩት ማለት ነው። አንድ ይሄን ነጥብ መናገር እፈልጋለሁ ለማጋራት ለአድማጮች። ሁለተኛ ደግሞ ምንድን ነው የሚናገሩት እንግዲህ ብዙ ጉዳይ ላይ ነው እንደተለመደው፣ ታክሴሽን ላይ፣ ኢኮኖሚው ላይ፣ ስራን በተመለከተ ኢንፍራስትራክቸርን ኢሚግሬሽን የማይቀር ነው፣ ፎረን ፖሊሲ፣ ዶሜስቲክ ፖሊሲ፣ ሄልት ኬር የመሳሰለው ላይ የተጠበቀ ነው። አንድ ፕሬዚደንት ለመጪው አሁን ለተያዘው አመት አቅጣጫ ይሄ ነው፣ በዚህ ጉዳይ ይሄ እናደርጋለን፣ በዚህ ጉዳይ ይሄ እናደርጋለን የሚለውን ለህግ አውጪውና ለአሜሪካን ህዝብ በግልጽ ማስቀመጥ ይጠበቅበታል እና ያንን እንግዲህ ተከታትለን ለአድማጮቻችን እንዳስፈላጊነቱ ማጋራት ይቻላል። አንድ እዚህ ላይ ምንት ማለት የምፈልገው ልክ ፕሬዚደንቱ ተናግሮ ሲጨርስ የተቃዋሚው ፓርቲ ማለት ዲሞክራቶች መብት አላቸው መልስ ለመስጠት ለመተቸት። እሱ ላይ እንግዲህ ሳትሰማው አትቀርም። ዲሞክራቶቹ በአንድ ድምፅ ዲሞክራቲክ ፓርቲ መሪዎቹ ማን እንደመረጡ በጣም ቁልፍ የሆነች አፍሪካ አሜሪካዊት ከጆርጂያ ስቴሲ አብራምስ የምትባል
ባለፈው እንደውም ተወዳድረው ነበር መሰለኝ
ጆርጂያ ገቨርነርነት ሮጣ ተወዳድራ በነጥብ 1.2 ነው የተሸነፈችው። የ45 ዓመት ሪሊ ሹቲንግ ስታር ነው የምትባለው። በጣም ትልቅ ተስፋ ያላት ሴት ናት። በአንድ ድምፅ የዲሞክራቲክ ፓርቲ መሪዎች ናንሲ ፔሎሲ እና ሹማን ሴናተር ሹማን ከሴኔት ሁለቱ ናቸው መሪዎች እና ምክትሎቻቸው በአንድ ድምፅ እሷ ትችቱን የሰላ ትችትን ብታቀርብ ተመርጣለች። በጣም እንዴት ህያው የሆነ ነጥብ በነጥብ የእሳቸውን ሀሳብ የምትተችበት ሁኔታ ነው። ይህንንም እንግዲህ በጣም በጉጉት የሚጠበቅ ነው ለማለት ነው።
እንግዲህ ምሽት ላይ ነው በዩናይትድ ስቴትስ ሰዓት አቆጣጠር ኢትዮጵያ ውስጥ ወደ ማለዳ ላይ ነው የሚሆነው ይሄ እኛም በቀጥታ እናስተላልፋለን የፕሬዝዳንቱንም ንግግር እንዲሁም የሚስ አብራምስንም የዲሞክራቲክ ፓርቲውን ምላሽ እናስተላልፋለን እርሶንም ጋብዘን አንደኛ የቅድሚያ መግቢያ ትንተና እንዲሰጡን ከዚያም በኋላ ንግግሮቹን ሁለቱንም እንዲተቹልን እንጋብዛለን በጣም አመሰግናለሁኝ ፕሮፌሰር ብሩክ ለጊዜው ለሰጡኝ ማብራሪያ
እኔም አቶ ሰለሞን ለተሰጠኝ እድል በጣም አመሰግናለሁ አድማጮችም ለሁሉም መልካም ሰላምና ጤና ለሁሉም እመኛለሁ ሰላምታ ይድረሳችሁ ባያላችሁበት
ፕሬዚደንቱ እንዲያውም ከትናንት በስቲያ ከሲቢኤስ የዜና አውታር ጋር ሲነጋገሩ ናንሲ ፔሎሲን ለህገወጥ የሰዎች ዝውውር ደንታ የሌላት መጥፎና ግትር ሰው ሲሉ ጠርተዋቸዋል ትንቅንቁ እንደቀጠለ ነው መፋጠጡም ያው መፋጠጥ ነው ብዙ ሰው ግን የበረታ እጅግ የበረታ ስጋት ላይ ነው